ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ ቋድማችቻችን። ዛሬ እሁድ መስከረም 10 ቀን 2013 ዓ.ም ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ መስከረም 10 ቀን 292 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ በየሳምንቱ እሁድ የሚቀርበው የፍካሬ ዜና ፕሮግራማችን በማስከተልም በሳምንቱ ውስጥ አስተላልፈናቸው ከነበሩ የፍኖተ ዴሞክራሲ ሀተታዎች የመረጥናቸውን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና በህጋዊ መንገድ የሽብር ከይሲ ተግባሩን እንዲያስፋፋ በመንግስት ተፈቅዶለት በቴሌቪዥን ሳይቀር በአጠቃላይ ጸረ ኢትዮጵያ በተለይ ደግሞ ጸረ አማራና ጸረ ኦርቶዶክስ የሐሰት ፕሮፓጋንዳ እየነዛ ህዝብን ከህዝብ ያጋጨ የነበረ ቄሮ የተባለ የማህይም መንጋ ቡድን መስርቶ ህዝብን በተለይም አቅመቢስ ሽማግሌ አሮጊቶችና ሴቶችን ባሰቃቂ ሁኔታ ያስገድል የነበረው የቄሮ አለቃ ጃዋር መሐመድ በአገዛዙ አቃቤ ህግ ክስ የተመሰረተበት መሆኑ ታወቀ። በክሱ ላይ በአማርኛ ተናጋሪዎች ላይ እርምጃ እንዲወስድ በግልጽ ይቀሰቀስ የነበረው መረራ ጉዲና አባል የሆነበት የኦፌኮ አመራር አባል በቀለ ገርባም ተካቷል። በተጨማሪም ብራነ መስቀል አበበ ከአሜሪካ፣ ጸጋዬ ረጋሳ ከአውስትራሊያና በአጠቃላይ 24 ሰዎች ተከሰዋል። በእነዚህ በይፋ የወንጀል ድርጊታቸውን ያከናውኑ የነበሩ ጸረ ህዝቦች ላይ በግልጽም በድብቅም ብዙ ጉዳት ካደረሱ በኋላ የተመሰረተው ክስ ብሔርንና ሃይማኖትን መሰረት ያደረገ የእርስ በርስ ግጭት በመቀስቀስ አንዱ ወገን በሌላው ላይ እንዲነሳሳ በማድረግ የሽብር ወንጀልን ለመከላከል የወጣውን አዋጅ በመተላለፍ የቴሌፎን ማጭበርበር ወንጀል አዋጅን በመተላለፍ የጦር መሳሪያ ለመቆጣጠር የወጣውን አዋጅ ለመተላለፍ የሚሉ ይገኙባቸዋል። አቃቤ ህግ መስከረም 6 በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት 10 ተደራራቢ ክሶች ያስከፈተ ሲሆን ተከሳሾቹ ሰኞ መስከረም 11 ቀን ፍርድ ቤት ቀርበው ክሱ ይደርሳቸዋል ተብሏል። የአስራት ሚዲያ ጋዜጠኞች በላይ ማናዬ፣ ሙሉጌታ አምባርበርና ምስጋናው ከፈለኝ ቅዳሜ መስከረም 9 ቀን ከእስር ተፈተዋል። ቀደም ብሎ በነጻ ከተለቀቁ በኋላ ፖሊስ እንደገና አስሮ ክስ መስርቶባቸው የነበረ መሆኑ የሚታወቅ ሲሆን ፍርድ ቤቱ አርብ መስከረም 8 ሁለተኛውን መዝገብ ውድቅ አድርጎ እንዲፈቱ ወስኗል።
በቤኒሻንጉል በተለይ በመተከል ከ1982 አንስቶ እጅግ በሚዘገንን ሁኔታ ንጹሃን በከባድ መሳሪያ አረር መገደላቸው ከነ ህይወታቸው ቤቶቻቸው ውስጥ ያሉ በእሳት ነበልባል እንደጧፍ ነደው አመድ መሆናቸው አይረሳም። የተጨፈጨፉት በወቅቱ በአካባቢው ይኖሩ የነበሩ አማሮችና አማርኛ ተናጋሪዎች የነበሩ ሲሆን ወንጀሉ የተፈጸመው በሻሚያ አቀነባባሪነትና ተሳታፊነት በወያኔ ህወሓትና በኦነግ እንደነበር ታሪክ የመዘገበውና ለህዝባዊ ፍርድ የሚያቀርበው ጉዳይ መሆኑን ብዙዎች በመረጃ ሲያስረዱ ይደመጣል። ይህ ዘረኛ ስርዓት እየደረሱ ያሉትን ክፍተፋዎች እንዳይከሰቱ ማድረግ እየቻለና ለጉዳቱ ሰለባዎች ለሆኑት የአማራ ተወላጆች ጥበቃ ማድረግ ሲገባው እንደ ተራ ጉዳይ መቁጠሩን በርካቶች ወንጀሉን በማቀነባበርና በመምራት እጁ እንዳለበት በቁጭት ያስረዳሉ። በኦዴፓ በኩል ውስጡን በአማራና በአማርኛ ተናጋሪዎች ላይ የጭፍጨፋ ዘመቻ እንዲካሄድ መመሪያ ማስተላለፉ ሊጠረጠር እንደሚገባው ይህን የዘር ማጽዳት ዘመቻ በጥሞና ያጠኑ የሚገኙ ወገኖች ያስረዳሉ። የዚህ ወንጀል ተጠያቂዎች ከሻቢያው ቁንጮ ኢሳያስ አንስቶ የየቡኖቻቸው ቁንጮ የሆኑት ሁሉ ባለመጠየቃቸውና አልፎ ተርፎ ሻቢያ የዘረኛው ኦዶፓ አማካሪና በኢትዮጵያ ጉዳይ ዋነኛ ፈትፋች መሆኑ እየተፈጸሙ ለሚገኙ ጭፍጨፋዎች ምክንያት መሆኑን በርካቶች ሲናገሩ ተደምጠዋል። በቅርቡ በወንበራ የተፈጸመው ጭፍጨፋ በማንኩሽ በኦሜድላ ወዘተ ሊደገም ስለሚችል ይህን መሰል ጭፍጨፋን ለማስቆም መፍትሄው እየተደራጁ መከላከል የግድ ሊሆን ይገባዋል ተብሏል። ወያኔ ከሻቢያ ጋር ካካሄደው የባድሜ ጦርነት መልስ የብርነቶችን መለወጡ የሚታወስ ሲሆን የተሰጠው ምክንያትም በኤርትራኖች እጅ የነበረውን የብር ክምችት ለማምከን እንደነበር የሚታወስ ነው። በአሁኑ ወቅት ስለተደረገው የብርነቶችን የመለወጥ ምክንያቶች ያኔ የተሰጡትና በአሁኑ ወቅት እየተሰጡ ያሉት ሲነጻጸሩ ያኔው ቀጥተኛ ግልባጮች መሆናቸውን ብዙዎች ያስረዳሉ። ከዚህ ቀደም የብርነቶች ሲቀየሩ የሐሰት የብር ኖቶችን ለማስቆም እንደሚያስችል የተገለጸ እንደነበር የሚታወስ ሲሆን በተጨባጭ ግን ከቻይና በኮንቴነር የሐሰት ብሮች ወደ ሀገር ውስጥ በተለያዩ ጊዜያት ይገቡ እንደነበር ሁሉ ሳይውል ሳይደር የሐሰት የብር ኖቶች በስፋት ሊሰራጩ እንደሚችሉ በርካቶች ስጋታቸውን ይገልጻሉ። ከዚህ ቀደም ለተከሰተው የብር ግሽበት ተጠያቂው በገበያ መረጋጋት ስም ከገንዘብ ህትመት ስርዓት ባፈነገጠ ሁኔታ ብር ያስተመ ገበያውን ያጨናነቀው ዘረኛው አገዛዝ ነውም ተብሏል። በዚህ ከብር ኖቶች ጋር በተያያዘ የአሜሪካ ዶላር ምንዛሬ በአሁን ወቅት 1 ዶላር በ36.67 ብር እየተመነዘረና በአንጻራዊ በዝግምታ እየተጓዘ ካለበት ሁኔታ በአንድ ጊዜ ቢያንስ በእጥፍ እንዲጨምር ከዓለም የገንዘብ ድርጅቶች ጋር የተገባው ስምምነት ተግባራዊ ሊሆን እንደሚችል የምጣኔ ሀብት ባለሙያዎች ስጋታቸውን ሲገልጹ ተደምጠዋል። የገንዘብ ለውጡ በሚስጥር እንደተያዘ ተደርጎ የቀረበው ፍጹም ሐሰት ሲሆን በሰኒዮር የታተመው ፎርቹን የተሰኘው ጋዜጣ የብር ኖቶችን መለወጥ አስመልክቶ በመዘገቡ ህገ ወጦች አስቀድመው የብር ኖቶችን በአሜሪካ ዶላር፣ በዩሮ፣ በፓውንድ ለመለወጥ ሰፊ ጊዜ በማግኘታቸው በኢኮኖሚው ላይ ሊያስከትሉት የሚችሉት አደጋ እንደተጠበቀ ነው ተብሏል። ከዚህ ጋር በተያያዘ የዓለም የገንዘብ ድርጅት የዘንድሮ እድገትን ከተለመደው የሁለት አሃዝ የውሸት ግምት በመውጣት 7.2 ከመቶ ሊሆን እንደሚችል ይፋ ያደረገውን እንደገና በመሻርና የኮሮና ተዋሲ ስርጭትን ሰበብ በማድረግ ወደ 3.2 ከመቶ ማውረዱ የታወቀ ሲሆን አሁንም ቢሆን ይህ የእድገት ትንበያ ከፖለቲካና ከሌሎች ጉዳይ ተጽዕኖ ነጻ ቢሆን ኖሮ ከተጠቀሰው በግማሽ ሊወርድ እንደሚችል የምጣኔ ሀብት ባለሙያዎች ግምታቸውን ተናግረዋል። ዘረኛው አገዛዝ የአረመኔነቱን ምስል ለማሳመር የሚረዱ አርቲ ቡርቲዎችን እንደ አባይ ግድብ ስምምነት እንደ ሚኒሊክ ቤተ መንግስት ኤግዚቢሽንና እንደ ብር ኖቶች መለወጥ የመሳሰሉትን እስኪያሟላና በቂ ጥሩምባ እስኪያስነፋ ድረስ በኮሮናና በመሳሰሉ ሰበቦች ምርጫውን ሰርዞ እንደ ቢጤዎቹ የአፍሪካን ባግነኖች በፓርላማ ውሳኔ የፈላጭ ቆራጭነት እድሜውን ለማራዘም የማይተረጎመውን ህገወያኔን ለማስተርጎም ድንጋይ ሲፈነቃቀል ነበር። በኮሮና ወረርሽኝ ሳቢያ በተለያዩ ሀገራት ምርጫዎች የጊዜ ሰሌዳቸውን ጠብቀው መካሄድ መቻላቸው ያገዛዙን ቃል ማዳነት በማጋለጣቸው ምርጫ የሚል ፊሽካ ባሳለፍነው ሳምንት መነፋት መጀመሩ ከመስከረም 30 በኋላ በህገወያኔ መሰረት የኦዴፓ ዘረኛ አገዛዝ ህገወጥ ስለሚሆን ካሁኑ የምርጫ እንዘጥ እንዘጥ አስወርቶ ሊመጣ ከሚችለው ናዳ ለማምለጥ መሆኑን በርካቶች ያስረዳሉ። በአሁኑ ወቅት በኮሮና ተዋሃሲ ስርጭት ከመቶ ሺህ ሰው በላይ መያዙንና ወደ 20 ሺህ መሞታቸው ሲገመት የጤና ሚኒስትሯ የተሰጣትን የፖለቲካ መመሪያ ከኮሮና ጋር ምርጫ ማካሄድ እንደሚችል ያቀረበችው ለትዝብት ዳርጓታልን ተብሏል። የኦዴፓ ዘረኛ አገዛዝ ወደ ምርጫው ለመግባት የወሰነበት ሌላው ምክንያት ደግሞ የአሜሪካ ግፊትም እንዳለ ከውስታወቆች መገንዘብም ተችሏል።
የፍካሪዚና ፕሮግራማችን በዚሁ ይተካለላል። አፋር ምን አባቱ ግን ሱዳን ሲያሳዝን ዘረኛው የኮሎኔሉ አገዛዝ በተጨባጭ ኢትዮጵያን አጥብቆ ይጠላል። ኮሎኔሉ አፈቅቤ ነው። አገዛዙ ግን የከረፋ ዘረኛና ፍጅት አስፋፊ አስቀያሚ ነው ማለት ይቻላል። የአፋር ህዝብ ዘረኛ አይደለምና ያገሩን ሰንደቅ ዓላማ ያከብራልና ዘረኛ የሚባሉት ወያኔዎችም ሆኑ ኮሎኔሉ አይወዱትም። ብዙ ጉዳትም አድርሰውበታል። ከጅቡቲው ገሌ ጋር ተጣምረው የኢሳ ሚሊሺያ ሰለባ ማድረጋውታል። ዛሬ ጎርፍ ሲያጠቃው ስለሱ መጨነቅም መተንፈስም ማቀጣቸው ለሱዳን ግን የድጋፍና አይዞን መልእክት ይልካሉ። በመተከል አማራና አገው ሲረሸን ኮሎኔሉ ተንፈሽም ሊል አልቻለም። ዘረኝነቱ አንቆታል። ግድያው በወያኔም ጭምር መቀነባበሩ ደግሞ የሚታወቅ ነው። ወያኔ እየቆሰቆሳቸው አማራው ላይ የሚዘምቱ ውህዳን ሁሉ ነገር ሳይመጣ በጊዜ መረዳት የሚገባቸው አማራው የግርሞቅ የሆኑበትን አሶግዶ ራሱን ሊከላከል ከተነሳ ወያኔ ከቁጣው ሊያድናቸው እንደማይችል ነው። ቤኒሻንጉል፣ ቅማንት፣ ሐረሪ፣ አደሬ ወዘተ በግድ ያስቡበት ዘንድ ማሳሰብ አገራዊ ግዴታችን ነው። ዘረኛ ከዘረኛ ቢተቃቀፍ ተያይዞ እንዘፍ እንዳይተረትባቸው። ጠላትማ ጠላት ነው። አስቀድሞ መምታት አሽክሽዋኪውን ነው የተባለው በዚህ ላይ መጠቀሱ አግባብ አለው። ለፍጅቱ ተጠያቂ ወስኖና ሲሮ የተነሳብን ዘረኛው አገዛዝ ብቻ ሳይሆን እሱማ ለስልጣን ይበቃው አማራውን ሊፈጅና ክርስቲያኑን ሊያጠፋ ነውና የአማራው የራሱ ጠማማ ነው። በአደን የተባለው ጸያፍ ተለጣፊ ቡድን ብቅ ያለው በቅርቡ አይደለም። ከሰይጣኑ ደቀ መዝሙር ከታምራት ላይ ጀምሮ ለወያኔ አድሮ አማራውን ያደባየ ነው። የዚህን ከይሲ ቡድን ይዘትና ጸረ አማራነት ብንገልጽም አናምንም ብለው በአዴን ኢህአዴግ የሆኑ ሳይቀሩ ቡድኑ ላብይም ተደፍቶ አንድ ባንድ መጥቷቸዋል አስመትቷቸዋል። ስም መዘርዘሩ አስፈላጊና ወቅታዊ ስላልመሰለን ትተነዋል። የወልቃይት ኮሚቴ መሪ ተብየውን ኮሎኔል በተመለከተ ይህ የባዕዴን አገልጋይ አገር ወዳድ ሊባል አይገባውም ስንል ብዙዎች አውግዘው ትንሽ ጥይት የበሳሳውን ቤቱን መዘክር ካላደረግን ብለው በጅልነት ሲያጓሩ ሳይውል ሳያድር ሰውየው የጀነራል አሳምነውን መገደል ደግፎ ውዳቂነቱን አበሰረላቸው። ህዝብ ጠላትና ወዳጅ ካለየን አራጁን ካወደሰ ለሚደርስበት መከራ ማንም ሊያዝንለት አይጠበቅም። ነገር እንዲጠፋ ዳኛውን ግደል ነውና ወያኔም ኮሎኔሉም ሁሉም አገር ወዳዶችን መግደል ይቀናቸዋል። አገር ወዳድ በሆነው ይሃፓ ላይ በያቅጣጫው የሚዘምቱበትም ለዚህ ነው። ትግሉን ለማክሰም ኢትዮጵያ ብለው የሚቆሙትን ለማጥፋት ዛድሪም ምድረ መሐይም አንኖሌ ያለ ሲለፍፍ የኢትዮጵያ ታሪክ አዋቂና ምሁርነን የሚሉት ይሃፓን መዝለፍ ሲልኳቸው የሚሰማሩት ደነዞች ሁሉ ዝምታን መርጠዋል። አሊያም ብዙ ገጽ የሰጡትን የግል ፍቅር ተረታቸውን ቀባብተው አቅርበው ታሪክ በማለት ዛሬም በይሃፓ ላይ ይዘምታሉ። አብን የተባለ ቡድን ይዘቱና ውስጠ ሚስጥሩም ለአማራውም ለኢትዮጵያም አይበጅም ስንልም የደረሰብን ውርጅብኝ ቀላል አልነበረም። ታምራት ላይኔን ካባ ያለበሱ ወደላ ዘረኛውን ሽመልስን አባይ ማዶ ጋብዘው በፈጀው አማራ ደም የቀለዱ ሁሉ ዋና ይዘታቸው ጸረ አማራ ጸረ ኢትዮጵያ ነው እያልንም ነው። ካወቁ መማርና ለመማር ጆሮ መክፈት እንጂ መደናቆርን ጌጥ አድርጎ ነጋ ጠባ መደናገሩ አገርን ይጎዳል፣ የዘረኞች መጋዣ ያደርጋል፣ ከአውሬ ቄሮ ይደምራል። ሊያበለጽግ ቀርቶ የነጣ ድህነትን ያመጣል። ፈሪ ሰው ጨካኝ ነው። መንጋ የፈሪዎች ጥርቅም ነው። ያንዱ ፍርሃት ሌላውን ፈሪ ያጀግነዋል። ብዙ ሆነው ብቻዋን ያለች እርጉዝና ሕፃን ገዳይ የሚሆኑት ለዚህ ነው። እንደ እብዱሻ በሰለባቸው ላይ የሚያለከልኩ መንጋዎችን በሕዝብ ላይ የለቀቀው ኮሎኔሉ ነው። ባለሜንጫውን አቅፎ የለፈፈውን ሙገሳ የምንረሳው አይደለንም። ማንስ አስመራ ድረስ ሄዶ አክትሞለት የነበረውን ኦነግ ተለማምጦ አገር መልሶ አገር አዘረፈ፣ አማራውን አስጨፈጨፈ። ይህን መርሳት ስህተት ሳይሆን ኃጢአት ነው። ቀደም በቅንጅትና ኅብረት ትግል ላይ ሻጥር ሲጎነጉንና ከሃዲዎች ቀስተ ደመና ወዘተ በሚል ተመስርተው አፍራሽ መርዛቸውን ሊረጩ ሲጀምሩ ልናጋልጣቸው ብንሞክር ባጭር ጊዜ ስለጎበዙ ቀንታቸው ነው ያሉን ጥቂቶች አልነበሩም። ብዙዎቹ ሁሌም መረዳት የሚያቀታቸው በድርጅቱ በኩል ክስ ሲቀርብ የስሜትና የንዴት ሳይሆን መሰረትን ይዞ ነው። ትግል ስንል የምር ነውና አዳሜ ተኝቶ ሲያንቀላፋ በበኩላችን ስራችንን በመስራት የጠላቶችን ሴራና ስምሪት ጠንቅቀን እናውቃለን። ዛሬም ቢሆን የኮሎኔሉ አገዛዝ ለኛ ሚስጥር ካለመሆኑ ባሻገር ከዚህ ባሻገርም የምናውቀውን እናውቃለን። ከባዕዳኑ ጋር ኮሎኔሉ ይምራ ብለው ያማከሩትንም በጊዜ አጋልጠን ነበር። ግን ማን ቢሰማ? ሁሉም ቀቢጸ ተስፋ የቃኘውን አጉል ተስፋ ተቃቅፈው ሙሴ መጣልን በሚል ተወናብደው ወገንን ለፍጅት አጋልጠዋል። ጥፋታቸውን በማመን ፈንታ ያን የስልሳዎቹን ትውልድ የሚሉትን ማውገዙን መርጠው የራሳቸውን ከባድ ኃላፊነት መካዱን መርጠዋል። ካስፈለገም ኢህአፓ የሚሉት የውግዘት ሰለባ አለና የ48 ዓመት በፊት ሁኔታን አጣመው አቅርበው ጣጣውን እሱ ላይ ይጭናሉ። እነዚህ የሰው ዳሞትራዎች ዛሬ በመገናኛ ብዙሃኑ ፈልተው መድረክ ሲያጨናንቁም እያየን ነው። ያኔ ትውልድ አንድ ወጥ አልነበረም። የእናት ሆድ ዥንጉርጉር እንዲሉ ደርግ፣ ወያኔ፣ መኢሶን፣ ኢህአፓ ወዘተ በዚያ ትውልድ ሊጠቃለሉ ቢችሉም ሁሉም ሰልፋቸው ለየቀል ነበር። በጅምላ ትውልድን ማውገዝ ሆነ ማዳነቅ አይሰራም። በጣሊያን ጊዜ ሁሉም ባንዳ ሁሉም አርበኛ አልነበረም። አጼ ቴዎድሮስ ላይ የመሩና ከእንግሊዝ ጋር የተባበሩ ነበሩ። ምኒልክና ጣይቱ ስንል በዚያው ልክ አያሌ ባንዳን መጥቀስ እንችላለን። ቪቫ ሙሶሎኒ ብሎ ለጣሊያን ሰላምታ የሰጠ የአገራችን ሰው፣ አርበኞችን ያሳደደ ከሃዲ፣ ጣሊያን እንግሊዝ ይግዛን ያሉ ባንዳዎች ጥቂት አልነበሩም። ታሪክ ስንቃኝ ምኞትን ሳይሆን ሐቅ የሆነውን ቦታ መስጠቱ ይመረጣል። የኔ አባ ትውልድ ሳያወላውል መከራን ተቀብሎ ለኢትዮጵያ ታግሎ ተሰውቷል። ያሳየውን ጀግንነትና ቆራጥነት የዛሬው ትውልድ እንደ ምሳሌ ወስዶ መገኘት ሲገባው ባንዳና አንጃ አዳናቂ ሆኖ በሰማት ደም ላይ ሊቀልድ መደረጉ በጣም የሚያሳዝን ነው። ለነደጃች ታከለ ወልደ ሐዋርያት ወዘተ አይነት አርበኞች እንዲረሱ እንጂ እንዲታወሱ ምን ጥረት አለ? ሐውልት ይቅርና መንገድ በስማቸው ተሰየመ ለአጼው ሐውልት ካልቆመ ያልወጣቶች ሳይቀር ለነሱ ዝክር ቆሙ ኃይሌ ኃይሌ ብለው ያቀራሩትስ ታኬ ወርቄ ወዘተ ሲሉ ተደመጡ ራሳቸው ለገደሉት የቄሮ ዘፋኝ መጠሪያ ሰንት ሲለፈፍ ሲታጭ ለኢትዮጵያ አርበኞች ምን ተደረገ ለአፍሪካ አገሮች መንገድ ሲሰየም እነ ቢተወደድ አዳነ ፊታውራሪ ወርቁ ለስንቶቹ ሌላ ለተረሱ አርበኞችስ ለነ ያባ ጀግኖችስ ለነ ኮሎኔል አስናቀስ መንግስቱና ገርማሜንዋይ ለነ ተስፋዬ ደበሳይና ዮሴፍ አዳነስ ለስንቱ ሴት አርበኞቻችንስ የሚወደሰው ከሃዲውና ዘረኛው ሆኗል ዛሬ በሚያሳፍር ደረጃ አገራችን መለስ ዜናዊ ጃታኔ አሊን በናይሮቢ ያስገደለው ሀየሎም ቀሽብርተኛ ወዘተ ሐፍረት በኢትዮጵያ የሚከሰተውን ኢፍትሃዊነት ለመቻልና ለመሸከም በርግጥም የከባድ ከባድ ሆኗል ከወረርሽኝ ባልተናነሰ ጤንነታችንን እየተፈታተነ ነው ሚስቱ ልጆቹ በቀሩ የተፈጁበት ሰው ማዘን መቆጣት ቢያንሰይ ነው እንዳለው ነው የድርጅት ወንድሞቻችን እህቶቻችንን የገደሉ መስለቢቶች ዛሬ ሰው ተብለው ሲደነቁና ሲሾሙ ለመድረክም ሲበቁ መታዘቡ አንጀትን ይቆርጣል ቆርጦ ቀጥሎች የሐቅ ምንጮች ተብለው አሰት ሲያነግሱ ለማየት መገደዳችንም ያማል መደመር መበልጸግ እየተባለብን ነው መደህየት መፈጀት ነው ሐቁ ከዚያ ከታገለ ቆራጥ ትውልድ መውረስ የሚገባው አገር ወዳድነቱን ቆራጥነቱንና ጽናቱን ጀግንነቱን ነው ከስህተቱም መማር የመስዋዕትነቱ ክብር ይሆናል በደሙ የሰጠን ትምህርት አያሌ ነውና ለወያኔም ለዚህ ዘረኛ ኮሎኔልም አድሮ ያን ትውልድ ለመተቸት መቃጣት የሚያስወግዝ እንጂ ብልህ የሚያሰኝ አይደለም ላለው ሁሉም ያረግዳል እንዲሉ ለመጣው ባለነፍጥ ሁሉ ማርገድ ኢትዮጵያዊነት አይደለም እያወቁ ቢስቱ ምንድነው መድኃኒቱ የሂደቱ የማይካዱ አዎንታዊ ክስተቶች ደግሞ አንድም ህዝብ የዘረኝነት የክልል የጨፈን ብሔረተኝነትን ይዘትና ጉዳት ሊረዳ መቻሉ ነው የወያኔም የኮሎኔሉም ግብ መጨረሻ ኢትዮጵያን ማጥፋት እርስ በርስ መጨራረስ ያውሬ ግፍና ፍጅት መሆኑን ሊገነዘብ ችሏል እድሜ ለቀሮና ኮሎኔሉ ለገርባዎችና አራርሳዎች ለወደላ ሽመልሶች በቡራዩ ጌዲዮ አጣዬ ወዘተ በጠራራ ፀሐይ በፈጁን ቦታ ሁሉ ፍጅት ተካሂዷል የሚቀጥል ነው ገዳይን ወዳጅ ብሎ ማልቀስ መለመን በጣም ያስገምታል ዛሬም የኢትዮጵያ መንግስት ብለው ዘረኛውን አገዛዝ የሚማጸኑት ሁሉ ሊታዘንላቸው ይገባል መዳኛቸው መንገድ ጮራውም የሚታይ አይደለምና እያወቁ ቢስቱ ምን ይሆን መዳኒቱ ነው ቁም ነገሩ በጠላት ላይ በጽናትና በጋራ እንነሳ ጠላትን መለመን መማጸን ታሪክን ያራክሳል ጠላቶቻችንን ጎድበን መከተን ለማቸነፍ ዝግጁ እንሆን ከቆራጥ ትግል ውጪ መፍትሄ የለምና አወናባጆችን ለሰከንድም ጆሮ አንስጥ ኢትዮጵያዊነት ያቸንፋል በአገር አድን ትግሉ ተባብረን እንሰለፍ ውድቀት ለዘረኛ አገዛዝ
ይድረሳቸው መልሳቸው የህዝብ አብሮነት ከዳር ዳር ከታየበት በኢትዮጵያ ምድር ከሩቅ ዘመን አቆጣጠር እንዳዷ ወዲ መለስ 60ዎቹ መጨረሻ በመስራቅ በር ባጋጠመን የጦር ጥቃት በሶማሌ ስንወረር ባሻፈሬ ለመመከት ተጠራርቶ የተገኘው በዛን አመት ዘር ሃይማኖት ያልበገረው ጎሳ ቋንቋ ያለያየው በጀግነት ተሟይተናል ሳይለያዩ ሳይነጣጠል ለአንድ አላማ በተግባቦት የከወነው ታሪክ ሆኖ ተመዝግቧል በዛ ጦራውት ደሙ ሲያፈስ በጀግንነት የዜጋን ሲከሰከስ በአገር ፍቅ ትኩስ መንፈስ የሆነበት ምክንያቱ የኔ ሳይሆን የኛነቱ የዘመናት ድንቅስቴቱ ኢትዮጵያዊነት ሚዛን ደፍቶ መቆየቱ ነበርና የወረሰው ካባታያት ቅርማያቱ አስተሳስሮ ያሻገረው ኢትዮጵያዊ ዜግነቱ ነበርና እናም ካራመራ ነጻ ሲሆን የጥላት ጦር ተደባይቶ ዳግም ሲያዝ በወገን ድል አንተ ኦሮሞ ያማራ ወይን ትግሬ ወይ ጋምቤላ አለም አፋር ወይ ሐረሪ ወዘተ ወዘተ የህዝብ ህብር ህይወት ሲከፍል ደም ሲገብር ከዛ መሬት ማንህና ምን አገባ ያላል ነበር ከጭናክሰን እስከ ጉርሱ ከባቢሌ እስከ ባሌ ካልማያ ተንደድሮ ሊያል ሲቋምጥ ወደ ጭሮ እኒህ ሁሉ ኬንያ ብለው ከፈረጁት በዘመነ ጥፉ ትውልድ ከሚሰሙት ያንን ክፉና አፍሲ ወረራ የታደጉት ልጆቻቸው ዛሬ ያሉት እህላ በደረ ጠጠር እንዲሉ በያሰሞን እንዳየኑ በለጠኞች ሲሰደቡ ንብረታቸው በሳት ጋይቶ በመንጋፈድ ሲገደሉ ምን ባጠፋ ምን በበደ ምን ባጠፋ በበደሉ ከዚህ የባሰ አንጀት ቆርጦ የሚያሳርር የኛ ያልሆነ ሆኖ ሲታይ በሰኮንዶች ድሃም ያረግ ምን ይመጣል ይልቅየስ ከንቶ ፈንቶ ኦርባናቢስ ሰይጣናዊ ተልኳቸው ማፈራረስ አላስካሉ ስላለቀ ትግስታችን ተግባራቸው እነሱን የሚያጠፋ እንደሚሆን እንዲረዱት ይድረሳቸው መልእክታችን
የወደቀን አንሳ የሞተን አጥርሳ ሰማቱን የማይረሳ የወደቁትን የሚያነሳ ትውልድ የምታፈራ ሀገር ምንኛ የታደለች ነች ኢትዮጵያ ሀገራችንስ ይህ እድል አለኝ ብላ ትጽናናለች ወይስ እድሉ እንዲኖራት ትመኛለች ሰማታቱ ተረስተው አርበኞቿ ተዋርደው ታስረው በአደባባይ ተሰቅለው በተዘመዶቻቸው ተበታትነው መቅረታቸው ነው ወይስ አይ ይሁሉ አልተፈጸመም ብላ በርግጠኝነት ልትኖር ትችላለች እንደ ድመት የራሷን ልጆች ትበላለች ወይስ ልጆቿን ከአጥፊዎች ታድናለች የሞተላት ጾም አድሮ የገደላት የገዳት ተንቀባሮ ያመናት ያፈቀራት አንገቱን ቀብሮ ሌባ ቀጣፊው ሀብቷን ዘርፎ የሚኮበልልባት ሀገር ነች ወይስ አይደለችም ለነኝና ለተመሳሳይ ጥያቄዎች ትክክለኛው መልስ ልትሰጥ የምትችል ራሷ ሀገራችን ነች የሰው ሞኝ አንድ እንጨት ያስራል እንደሚባለው ተረት ሀገሪቱ ግዑዝ ስለሆነች እርሷ ልትጠየቅ አይገባትም ሊባል ይችላል ይሆናል በሌላ በኩል ደግሞ የልጆቿን ደህንነት ባለመጠበቋ ግን በኃላፊነት ከመጠየቅ አታመልጥም የሚሉ ዜጎቿ ቁጥር ቀላል አይደለም እንዲያውም ከዚህ አልፈው ተርፈው ሀገራችን በድላናለች ብለው በፍርድ ቤት ለመክሰስ የሚያስቡ እንዳሉ ተደጋግሞ ይሰማል። በዚህ ፋይል ተከፍቶባት ብትከሰስ ጠበቃ የሚቆምላት ማን ይሆናል? ጉዳዩ የህሊና ጥያቄ ጭምር በመሆኑ ሁሉም ዜጎቿ ሊያስቡበት ይገባል። ትላንት የወደቀውን የሚያነሳ ስማታቱንም የማይረሳ ትውልድ የነገን ጀግና ለማፍራት አይቸገርም። የትላንት ጀግኖችን ያከበረ መጪ ጀግኖችን ለማጥቀል ተስፋው ሰፊ ነው። ጀግና የተተካ መሄድ ለሀገር ነጻነት ዋስትና ይሆናል። ይህ ከሆነ ምድሪቱም የአናብስት ሀገር የሚል ስምን ታተርፋለች። በጠራት አትደፈርም። ለማንም የስልጣን ጥመኛም አትገዛም። ያ ከሆነ ደግሞ የህዝብ ዴሞክራሲያዊ ጥያቄ በዘለቄታ መልኩ ሊመለስ የሚችልበት እድል ሰፊ ይሆናል። የዴሞክራሲ ስርዓት ለመመስረት የሚቻለው ግን ሁሉም ዜጎች በአንድነት መንፈስ ሀገራዊ እሴትን አንግበው ቆርጠው ሲነሱ ብቻ ይሆናል። ይህ ቁርጠኝነት ካለ የታሰበውን ዓላማ ለመምታት የሚገጥመውን ተግዳሮት ሁሉ በቀላሉ ተቋቁሞ በህብረት ማስወገድ ይቻላል። የሀገርን ችግር በዘላቂ መልኩ ማስወገድ የሚቻለው ደግሞ ራዕይ ያላቸው፣ ህዝብ ያፈራቸው ሀገር ወዳድ ሰዎች ወደ ፖለቲካው ምህዳር ሲመጡ ይሆናል። የሀገሪቱ ፖለቲካ ምህዳር ትርጉም የሚኖረው ሀገራዊ እሴትን ከዘውግ አመለካከት ጋር ሚዛናዊ በሆነ ዴሞክራሲያዊ ሂደት ማስተናገድ ሲቻል ነው። ሁለቱን አቻችሎና አስታርቆ መጓዝ አስፈላጊ ብቻ ሳይሆን አስተማማኝና ዘላቂ መፍትሄን ለማረጋገጥም ጭምር ነው። ሀገራዊና ዘውጋዊ ፖለቲካን በሚዛን አስገብቶ ማስተናገድና አቻችሎ የመሄዱ አሳቤ ለነገ የሚተላለፍ ጉዳይ አይደለም። ምክንያቱም ኢትዮጵያ ጉራማይሌ ዜጎች የሚኖሩባት ሀገር በመሆኗ ነው። ጉራማይሌነት ደግሞ የአብሮነት ህልውና መገለጫ በመሆኑ አብሮነትና ህልውና ተነጣጥለው ሊታዩና ሊስተናገዱ አይገባም የሚለው አባባል የብዙሃን ዜጎች እምነት በመሆኑ ነው። ብዙሃንነት ለአብሮነት ጥንካሬ እንጂ ድክመትን፣ ውህደትን እንጂ መለያየትን ያስከትላል ተብሎ በብዙዎች ዘንድ አይታመንም። ለዚህ አባባል እንደ ህያው ማስረጃ የሚጠቀሰው የህንድ ስርዓተ መንግስት ፌዴራላዊ አወቃቀርና አስተዳደር እንደሆነ በብዙ የፖለቲካ ሊቃን ይታመናል። የተለያዩ ጎሳዎችን፣ እምነቶችን፣ ቋንቋዎችን፣ ባህሎችንና ታሪኮችን የተላበሱት የህንድ ዜጎች በአንድ ታላቅ መልካ ምድር ላይ በስምምነት መኖራቸው ነው። ብዙ ቁጥር ያለው ህዝብ የባለ ሰፊ ሀብትና ታላቅ ሀገርን አካቶ መገኘት ቢያንስ 3 ጥቅሞች ይኖረዋል። አንደኛ፣ ከውጪ ጥቃትና ጸጥታ ሁከት አኳያ እንዲሁም በቀላሉ ሊደፍረው አይችልም። ሀገራዊ ህልውናውንም ሆነ ሉዓላዊነቱን ሊፈታተነው ሊዳፈረው የሚችል ኃይል እንብዛም ይሆናል። ይልቁንም ለአካባቢው ደህንነትና መረጋጋት የራሱን ድርሻና አስተዋጽኦ ይኖራል። በሌሎች ሳይደፈር እርሱ ሌሎችን ሳይደፍር ግን ደግሞ ተፈርቶ ተከብሮ በሰላም የመኖር ቁመና ይኖራል። ሁለተኛ፣ በመጣኔ ሀብት ደረጃ ቢሆን ሰፊ የተፈጥሮ ሀብት ማድናት፣ የእርሻ ሰብል፣ የኢንዱስትሪ አቅርቦት የማፍራት አቅሙ የተነከረ ነው። ከውጪ ለሚገባ ተፈላጊ ዕቃ ለማስተናገድ የሚችል ሰፊ ገበያ ስለሆነ አካባቢና ቀጠናዊ ማዕከል ይሆናል። ከውጪና ለውጭ ንግዶች መገባበያ ማዕከልነቱ ትልቅ ነው። የባህል፣ የትምህርት፣ የማህበራዊና የመረጃ ልውውጥ የሚከናወንባቸው ተግባራት በቀላሉ አይገመቱ። የኢኮኖሚ ኃይል ሞተር ሆኖ አንቀሳቃሽ ጉልበቱ ጥንካሬው ብርቱ ይሆናል። ሶስተኛ፣ ሰፊ የህዝብ ቁጥርና ግዙፍ የመሬት ስፋት ያለው ሀገር በዓለም አቀፍና በአካባቢ ደረጃ የሚጫወተው የፖለቲካና የዲፕሎማሲ ሚና ተጽዕኖ ፈጣሪ ኃይል ሊያደርገው ይችላል። በሚጫወተው ሚና መስህብ መሆን ከቻለ ተፈላጊነቱ አስደማሚ ይሆናል። በተለይም ደግሞ የተፈጥሮ አቀማመጡ ስትራቴጂያዊ ከሆነ በተጠቃሚነቱ የዓለም አቀፍ ማዕከል የመሆን እድሉ ሰፊ ነው። ሰላም ለማስከበር የበኩሉን አዎንታዊ ሚና ሊጫወት ይችላል። በተቃራኒው ደግሞ በራሱ ላይ የሰላም ማጣት ትንኮሳ ከተደረገበት ሰላምን ላለማጣት ለጦርነት ተዘጋጅ የሚለውን አስተምሮ አይተነካም። ኢትዮጵያ ሀገራችን 3ቱን መስፈርቶች የምታሟላ መሆኗን አንጠራጠርም። በመሆኑም የዜጎቿን መብትና ነጻነት አክብራ አንድነቷንና ሉዓላዊነቷን ጠብቃ በብልጽግና ጎዳና ለመጓዝ በስተቀር ሌላ አማራጭ ሆነ አቋራጭ የላትም። ዜጎቿም ይህንን መሰረታዊ ሀቅ እምነት መቀበል አለባቸው። ታላቋን ሀገራቸውን በታናናሽ ክልሎች ሸንሽነው እንደ ቅርጫት ጋር ከሚወዳጭቋት ይልቅ በእምነቷ አንከብከቦ በመያዝ የምታበረከትላቸውን የጋራ ሀብት በጋራ ከመጠቀም የተሻለ ሌላ ምርጫ ሊኖራቸው የማይችሉ መሆናቸውን ተረድተው ለዘላቂ መፍትሄ መረባረብ አለባቸው። የ21ኛው ክፍለ ዘመን ክስተት የሚያመለክተው ይህንኑ ነው። ይህች ሀገር ልዕልናዋን ለማስከበር ልማቷንም ለማስቀጠል የዜጎቿን ኑሮ ለማሻሻል የወደፊት ብሩህ ተስፋዋን እውን ለማድረግ በዓለም አቀፍ ደረጃ የሚገባትን ቦታ ለመያዝ የምትችለው በታላቅነቷ ተከብራ ተፈርታ መኖር ስትችል ነው። ለዚህ አብነቱ ደግሞ በዲሞክራሲ ስርዓት የተገነባ ህዝባዊ መንግስት ስትመሰረት ብቻ ይሆናል። ዲሞክራሲያዊ ስርዓት መንግስት በአንድ ቀን ጀምር እውን ሊሆን አይችልም። መሰረቱ ከተጣለ ግን ያንን ስርዓተ መንግስት ማግኘት አመን ነው። ወቅታዊ የሀገራችን ሁኔታ ዲሞክራሲያዊ ስርዓት እንዲመጣ ህዝባዊ እንቅስቃሴ በመፋፋም ላይ መገኘቱን ያመለክታል። እንቅስቃሴው አዎንታዊ ድጋፍ ያልተለየው ቢሆንም የህዝብ ሙሉ ተሳትፎ እንዲያገኝ ማረጋገጫ የሚታይበት አይደለም። ዳሩኑ በመደገፍና በንቁ ተሳታፊነት መካከል ልዩነት መኖሩ መገንዘብ ያስፈልጋል። ይህንን ተገንዝቦ ለህዝባዊ ተሳትፎ ተገቢውን አጽንኦት መስጠት አግባብነት አለው። ያለ ህዝብ ሙሉ ተሳትፎ የታሰበው ስርዓተ ዲሞክራሲ ሊሰፍን ከቶ አይችልም። ይህ ለማለት በቂ ማስረጃዎች አሉ። ሁለት ተመሳሳይ መልካም እድሎች ህዝብን አምልጠው ቀርተዋል። እነርሱም አንደኛው የካቲት 1936 ዓመተ ምህረት አብዮት ሲሆን ሁለተኛው ደግሞ የግንቦት 1983 ዓመተ ምህረት ናቸው። ሁለቱም በህዝባዊ አመጽ የተገኙ መሆናቸው ባይካድም ህዝብ በቂ ዝግጅትና ድርጅት ሳይኖረው ቀርቶ እድሉ በጸረ ህዝብ ኃይሎች ተነጠቀ። ከሞኝ በራፍ ብልጦች ወፈራቸውን ቆረጡበት። ወፈሩን መቆረጣቸው ብቻ ሳይሆን ህዝብንም ጭምር ቆርጠው ሀገርንም ቆራረጡበት። የታገለለትን ዲሞክራሲ አንድነቱን ሳይሆን የሚጠላውን የሚቃወመውን የቋንቋ የዘር ልዩነት አመጡበት። ጥላቻና ፍጅትን ክፍፍልን መለያየትን አሰፈኑበት። ህዝብ ግን አመጾ በመነሳት የሚፈልገውን የሚጠቅመውን መረጠ። ለአንድነቱም ቆርጦ ተነሳ። በአመጽ የተደገፈ ሰላማዊ ሽግግር ማድረግ እንደሚቻል በተግባር አረጋገጠ። ህዝባችን የተገኘውን ሰላማዊ ሽግግር ለውጥ ሳይደናቀፍ ግቡን እንዲመታ ይፈልጋል። ለዚህም የለውጥ ደጋፊ ብቻ ሳይሆን በሂደቱ ንቁ ተሳታፊ እንዲሆን አጥብቆም ይፈልጋል። ለውጡን እንዳይነጠቅ ተፈነካክሎ እንዳይቀር ለመከላከል የሚያስችለውን ቁመና ማግኘትም ይፈልጋል። ምክንያቱም መብቱ ስለሆነ ነው። መብትን ማስከበር ደግሞ ተፈጥሯዊ ነው። መብት አስከባሪና ጀግና የሌላት ሀገር እንዳትባል ህብረተሰቡ በእያለበት የራሱን የነጻነት አርበኛ ማውጣት እንጂ ያለፉትን መስዋዕታዊ ጀግኖችን እየረሳ አዲስ አርበኛ ሊያበቅል አይችልም። ጨለማን ከመርገም ሻማ እያበሩ ጽልመትን መክፈፍ ባያሌው ይጠቅማል። ላለፈው ተስካር ሙሾ መደርደር ለመጻዩ ሰርግ ድግስ አበርክቶ አያመጣም። ይህ ስለተባለ ግን ያለፉትን ሰማዕታት መርሳት ማለት አይደለም። የሰማዕታቱን ገድልና መስዋዕትነት ለፖለቲካ ስልጣን መቆናጠጫ ሆነ ለተለያዩ ዓላማዎች መምቻ ለመጠቀም መሞከር ሀገራዊ ታሪካዊ ወንጀል ነው። ይህንን ክስተት ዛሬ የመደመርን ጥሪ ምላሽ በመስጠት ላይ በሚቀለበለቡ ቡድኖች ሲንጸባረቅ እየታዘብን እንገኛለን። ለአላፊ ጠፊ ብቻ ሳይሆን ከታሪክ ዝቅተኛ ወለል በታች የሚከተና በተተኪው ትውልድ ዘንድ እንደ አሳፋሪ ምሳሌ ተቆጥሮ ሲጠቀስ የሚኖር ነው። የወደቀን አንሳ የሞተን አትርሳ ሲባል የራስንም አኩሪ ታሪክና አስደማሚ ገድል ጭምር አክብረህ እያስከበርክ ቆይ ማለትም ጭምር ነው። ገናና ታሪኩን በደም በመስዋዕትነት የጻፈው ያ ትውልድ በጊዜያዊ የፖለቲካና የመጣኔ ጥቅማ ጥቅም ሊበረዝ አይችልም። የሀገሩና የህዝብን ሁለንተናዊ ጥቅም ከማስቀደም የተለየ ፍላጎት አልነበረውም። ለሀገሩና ለህዝብ የነበረው ፍቅር በመስዋዕትነት አስመስክሯል። ኢትዮጵያ ሀገሩና ህዝቧ ጉራማይሌ መሆናቸውን አምኖ ቢቀበልም ጉራማይሌነታቸው ሀብታቸውና ጥንካሬያቸው እንጂ ለመከፋፈላቸውና ለመለያየታቸው ምክንያት አይሆንም ሲል አምሮ ታግሏል። ይህም ውድ ዋጋ አስከፍሎታል። ኢትዮጵያዊነት አልፋ ኦሜጋው ነበር። አሁንም ይህንን እምነት አንግቦ ቀጥሏል። በእምነታቸው እስከ መጨረሻው ጸንተው የሚቆዩ ብፁዓን ናቸውና ያንን የድል አክሊል ለአላፊ ጠፊ ጉዳይ አይለውጡትም። ምክንያታዊ ነጥቦችን ያነሱ መቃወም ይበሳል ፖለቲካል ንጽብራቅ እንጂ የአክራሪነትና የጽንፈኝነት ባህሪ ተደርጎ ሊተረጎም አይገባም። የካሉነ ማንም ቡድን ጨቋኝ ስርዓትን እንዳይቃወም የሚያደርግ አሽማቃቂ ፕሮፓጋንዳ ከመሆን አያልፍም። የቅስም ሰባሪ ፕሮፓጋንዳ ሰለባ ለማድረግ የሚደረገው ጥረት የሚጠቅመው ለወገበ ሽምር ማጥያዎች እንጂ ማንነታቸውን በማራራት ትግል ላስመሰከሩና የተመከሩ ጸጋን ለተላበሱ ኢትዮጵያውያን ኃይል አይሰራም። ድምጻቸው ለታፈነባቸው ድምጽ ጥቃት ለሚደርስባቸው አለኝታ ለሟቾች ቤተሰቦች አስተዛኝና አበረታች ጉዳት ለደረሰባቸው ወገኖች ፈጥኖ ደራሽ መሆናችንን በግብር እየገለጽን ያለውን አገዛዝ በጀርባ ሆኖ የሚያሽከረክረውን የወያኔ ዘረኛ ስርዓት ተመንግሎ እስኪፈርስ ድረስ ትግሉን መቀጠል ይመረጣል። አምባገነንን አገዛዝ አሽቀንጥሮ ለመጣል ደግሞ ሌላ አማራጭና አቋራጭ አይኖርም። የህዝብን መብቶች እየረገጡ የሚገዙ አምባገነኖች የሚመኙትን ሰላም ያገኙ አይችሉም አይገባቸውም። የሊና እረፍት ሳገኙ እንዲሁ በስጋትና በጭንቀት ውስጥ ሆነው እንደባነኑ ይጣፋታል። እስከሚጠፉ ድረስ ግን የፖለቲካ ስልጣን የኢኮኖሚ ሀብትና በጠቅላላው የሀገሪቱን ሁለንተናዊ ህይወት በሙሉ ተቆጣጥረው ይቆያሉ። በመጨረሻ ግን በህዝብ አመጽ ሁሉንም ተነጥቀው ታሪክ ወደ ጣለባቸው አዘቅት ይወርዳሉ። የኢትዮጵያ ህዝብ አንድነት አዲስ ምዕራፍ ከፈተ። ባጭንም የፖለቲካ በስለቱን ጥበቡን በተግባር አስመሰከረ። ሰላማዊ ለውጡን በሰለጠነ መንገድ አስተናገደ። ዘውጋዊ ፖለቲካን ወደ ሀገራዊ ራዕይ ለወጠው። ለሀገራችን ወጣት ትውልድ ምስጋና ይግባው። የነገውን ሀገሩን ተረካቢው እርሱ ራሱ መሆኑ ማንም ሊጠራጠር አይችልም። ለመጪው ብሩህ ተስፋ ብርቱ ዝግጅት ማድረግ እንዳለበት ጠንቅቆ ያውቃል። ሀገሪቱ ሰፊና ሀብታም፣ ህዝቧ ታላቅ ታታሪ፣ ምድሯ ባለጸጋ፣ ታሪኳ ረጅምና ገናና እንደሆነ ጠንቅቆ ተረድቷል። ማንም ከፋፋይ ሊያታልለው አይችልም። ኢትዮጵያ ለዘላለም በአንድነቷ መኖሯን ትቀጥልበታለች፣ ታውቅበታለችም። ኢትዮጵያ ለዘላለም ትኖር።
Fish in the snow, the fish in the snow, the fish in the snow.
መምጣቱ የማይቀረው ሂሳብ ማወራረድ ለሁሉም ጊዜ ያለው ተብሏል። ቀን ያስቆጥር ይሆን እንጂ ሀቅ የበላይነትን አግኝቶ የህዝብ ድምጽ ተሰምቶና አይሎ ያ የተፈለገው መሆኑ የሚቀር አይደለም። ወያኔ ይወድማል ስንል የቆየነው ይህንን በሚገባ በመረዳታችንና በማመናችንም ነው። በረጅሙ እይታ የተሳናቸውና አድርባይነት ያደናቀፋቸው ግን በቀቢጸ ተስፋ ሩጫ ወዲያውኑ ፍንግል ብለው ለወያኔ ያድረው ይኸው ማጠፊያው ዛሬ እያጠራቸው መሆኑን እያየን ነው። አንዳንዶቹ ደግሞ ራሳቸውን የዘወትር ብልጥ አድርገው ይወስዳሉና ወንጀላቸውን ህዝብ ረስቶ አሁን ወደ ህዝብ ጠጋ ጠጋ የሚሉትን እንዲያጠቅላቸው በመመኘትና በመጣርም ላይ ናቸው። ህዝብ ግን ሂሳቡን ለማወራረድ ተዘጋጅቶ ይገኛልና ማንም ማንን አጣሎ ወንጀሉ ሊቀጥል የሚችልበትን ሁኔታ ነፃ ኢትዮጵያ የምትታስተናግድበት አይሆንም። ሂሳብ ማወራረዱ በምን አይነት ይከናወናል የሚለውን በተመለከተ ወያኔና ጭፍሮቹ ንሳ ገብተው ከህዝብ ይቅርታና ምህረትን ይጠይቃሉ ወይስ አይጠይቁም የሚለውን የሚመለከት ይሆናል። እርቅና ሰላም የሚለውን ፈሊጥ ለደቡብ አፍሪካውም ያልበጀ ከመሆኑም መማር ስንችል በራሳችን ተጨባጭ ተመክሮ ግን የምን እርቅ በሚል ወያኔ በእብሪት ይህን ጎዳና ዘግቶ በግፉ እንደቀጠለ ዛሬም እያየነው ነው። ይህም የነገን ሁኔታ ከወዲሁ ይጠቁመናል ማለት ነው። ለማንኛውም ሰው ህይወቱ ክብሩ ነው ራሱን ካሳተ በቀር። ሰው ህይወቱን የሚሰዋው አገሩን ይበልጥ በማፍቀሩ መሆኑን መዘንጋት የለብንም። ወራሪ ነጭ ለምሳሌ የአፍሪካ ህዝብ ህይወቱን አያከብርም አይፈልግም አውሬና እንስሳ ነው ሲሉና ሲፈጁንም መከማቸውን ታሪክ መዝግቦታል። የሙሶሎኒን ወራሪ ጦር በሞዜርና ጦር ጋሻ የተጋፈጡትን አርበኞችንም በጅልነትና በህይወት አለማክበር አለመውደድ ፈርጀው ባሉታዊ የተቹም እንደነበሩ እናውቃለን። ጀግኖቹ የተሰዉት ግን ህይወታቸውን ጠልተው ሳይሆን አገራቸውን ይበልጥ ወደው መሆኑን እኛ እናውቃለን። የኢህአፓ ሰማዕትን ታሪክም ያጤኗል። በአጠቃላይ የኢትዮጵያ ህዝብ ከወያኔ ቡድን ጋር የሚወራረደው ሂሳብ በጣም ብዙና ሰፊም ነው። አገርን ከማስገንጠል አንስቶ የአገርን ለመሬት ለባዕድ እስከ መስጠት የሚደርስ ግዙፍ የክህደት ወንጀል አለ። ወያኔ የብዙ ሺህ ንጹህ ዜጎችን ደም በግፍ አፍስሷል። ብዙዎቹን ደብዛ አጥፍቷል። ብዙ ሺዎችን በእስር አንገላቶ አሰቃይቷል፣ ገሏል። ይህ ሁሉ ቀላል ወንጀል አይደለም። ወያኔ የአገሪቷን ገንዘብ በቢሊዮኖች ደረጃ ዘርፎ ለራሱ የግል ጥቅም ሲያወድም ቆይቷል። ለም የጎንደር ወሎ መሬቶችን ዘርፎ ተጠቅሞበታል። ብዝበዛው በአገር አቀፍ ደረጃ አገሪቱን ያራቆተና ያደህየ በመሆኑ ይህም በዝምታ የሚታለፍ ሊሆን አይችልም። ስለዚህም የወያኔ ቁንጮ መሪዎችና ወንጀለኞች ከዋና ዋና ችግሮቻቸው ጋር መያዛቸውና ለፍርድ መቅረባቸው የማይቀር ሲሆን ቢፈረጥቶም እገቡበት ገብቶ ነፃ ኢትዮጵያ ለፍርድ የምትቀርባቸውና የዘረፉትን የምታስመልስ መሆኑ ከወዲሁ መታወቅ ያለበት ነው። የቀይ ሽብር ወንጀለኞች ውሎ አድሮ ከተደበቁበት እየተጋለጡ ለፍርድ ቅጣት እየቀረቡ መሆኑን በቅርቡ በአምስተርዳም ሆላንድ እድሜ ልክ በተፈረደበት አውሬ ጉዳይ ያየነው ነው። ይህ የሆነው ያውም ወያኔ ጉዳዩ ሳይሆን በዜጎች ጥረት ነው። ነፃ ኢትዮጵያ ግን ባላት አቅምና መንገድ ሁሉ ወያኔና ጭፍሮቹን በገቡበት አሳዳ የምትፈረዳቸውና ተገቢውን ቅጣትም እንደምትሰጣቸው ከወዲሁ መታወቅ አለበት እንላለን። የወያኔ አጋር ሆነው የጎዱልንም ባዕዳን በሚመለከት አቅም በፈቀደ ለበደላችን የምናስከፍላቸው መሆኑን እንዳለበትም ግልጽ ነው።
እስከዚያው ድረስ ግን ትግላችን እየተፋፋመ በመሄድ ላይ ነውና የወያኔን የግል ንብረት ኩባንያዎችና ምርት ማጥቃት እንዳለብን ግልጽ ነው። አውቶቡስን ማቃጠል ሲያንስ ነው። ማዕቀብ ፍጹምና የሚያንቅ መሆን ይገባዋል። የወያኔ አየር መንገድ ሆኖ በመጣውም ተቋም ላይ ሳይቀር የወያኔን ምርት እየገዙ ለገበያ የሚያቀርቡ ተቋሞችን ሁሉ በማዕቀብ ማጥቃት ይገባል። ወያኔ ጭፍሮቹ ቀውሳቸው ሲባባስ ጸረ ትግሬ የሆነው ኢሃፓ ነው ይህን ጥላቻና ቀውስ የሚያሰራጭብን ሲሉ መክሰሱን ተያይዘውታል። ኢሃፓ ጸረ ትግሬ አልነበረም፣ አልሆነም፣ ሊሆንም መሰረቱም መርሁም አይፈቅድለትም። ጸረ ወያኔ መሆኑን ግን ያምናል። በተቻለው መንገድ ሁሉ ወያኔን ሲታገል እነሆ ብዙ ዓመታት አልፈውታል። አሁንም ወያኔን ከነጭፍሮቹና ከጥረኞቹ እያጋለጠ በሁሉም መንገድ እየታገላቸው ለመሆኑ የእምነት ቃሉን ይሰጣል። ነገም ወያኔዎች ፍርዳቸውን እንዲያገኙና የሰማዕት ደምም እንዲዘከር ባለው አቅም ሁሉ መጣሩን መታገሉን እንደሚቀጥልም ቃል ይገባላቸዋል። የህዝብ ንብረትን ዘርፈዋሉና የዘረፉት ይወረሳል። የመዘበሩትና የሀገራችንን ገንዘብ ያሸሹትም ለፍርድ ለማቅረብ ባለው አቅም ሁሉ ይጥራል። የዘረፉትን ሁሉ የትግራይ ህዝብ ንብረት ነው የሚለውን ብልጣብልጥ ንግግር ውድቅ ያደርጋል። የኢትዮጵያ ህዝብ ንብረት የህዝቡ እንጂ የወያኔ ቡድን የነስፋትና አዜብ መሰል ወንጀለኞች አይደለም፣ አይሆንም። ኢትዮጵያ ንብረቷን ታስከብራለች፣ ፍትህ ለሚለው የልጆቿ ደምም ረፍትና ፍትህ ትሰጣለች። ለዚህ ነው ሲፈጁን ከርመው አሁን ቀውጢ ቀን ሲመጣ ጥፋታቸውን በንስሐና በህዝብ ይቅርታ ሳያጥፉ በግርግር ሊመሳሰሉን የሚጠሩትን አደብ ግዙ የምንላቸው። የደርግ ወንጀለኞች የጸረ ወያኔው ጎራ አካል ሊሆኑ ተመሳስለው በመቅረብ ያደረሱትን ጉዳትም የምንረሳው አይደለንም። ከወያኔ ተጣላን ያሉትም ጠባቸው ከግለሰቦች ሆኖ የወያኔን ዘረኛና ተስፋፊ ፖለቲካ እስኪደግፉ ድረስ ሰርጎ ገቦች እንጂ የህዝብ ወገኖች አይደሉም። ይኸው የወልቃይት ጠገዴ ጉዳይ እርቃናቸውን እያወጣቸውም ነው። ከትግሬ የበላይነት አቋም ጋር የያዛቸው ቁርኝትም እያጋለጣቸው ነው። አልሸሹም፣ ዞር አሉ። አስመሳይ አገር ወዳዶች ያልናቸውም ለዚሁ ነው። የመፍትሄው መንገድ ለማንም ስውር አይደለም። ህሊናውን ለሆዱ ላልሸጠ፣ ኢትዮጵያን ላልካደ፣ ዘረኛ ላልሆነ ሁሉ ቁልጭ ብሎ የሚታይ ነው። ከወያኔነት መለየት ያስፈልጋል። ማለትም ዘረኝነትን፣ ጸረ ኢትዮጵያነትን እርግፍ አድርጎ መተው፣ ወንጀልና ጥፋትንም አምኖ ወያኔን ትቶ ከቶ ንስሐ መግባትና ከህዝብ ይቅርታ መጠየቅ እስከ መጨረሻው። በወንጀል ቀጥሎ በኋላ ኑሮ ሆኖብኝ ነው፣ እዝ ሆኖብኝ ነው ማለቱ አያዋጣም። የጦር ወንጀለኞች፣ አጋዚ ወዘተ፣ ፍየልና ግድያ ፈጻሚዎች ሁሉም በነቂስ ለህዝብ ፍርድና ቅጣት መቅረባቸው አይቀርም። የሙሶሎኒና ፋሽስት ወታደሮችን እጣ፣ የናዚዎችን መኮንኖች መከሰስና መቀጣት ማጤን ይገባል። ሙሶሎኒ ራሱ ተዘቅዝቆ የተሰቀለው ለፍርድ እንኳ ሳይበቃ በህዝብ ቁጣ ነው። የወያኔ የውድቀት ቀን ሲመጣ በደል ሲፈጸምበት የቆየው ህዝብ በዳዮቹን በነቂስ ያውቃቸዋልና ለፍርድ እንዲቀርቡ ማድረጉ ያውም ለዚህ ካበቃቸው የማይቀር ነው። መንገድ አዳሪው ዜጋ በመንደላቀቂያ ቪላዎች ያሉትን አያውቃቸውም ማለቱ ራስን ማታለል ነው። በሚስጥር እስር ቤቶች፣ በአዲስ አበባ በጨለማ እስር ቤቶች በእስረኞች ላይ ፍየል የሚፈጽሙትንም በነቂስ እገሌ እገሌ ብለን እንደምናውቃቸው መርሳት የለባቸውም። ነፃ ኢትዮጵያም የወያኔ ቅጂ የምትሆን አይደለችምና በጊዜ የሚጠብቃቸውን ዕጣ አውቀው ቢለወጡ የሚጠቅማቸው መሆኑን እንጠቁማቸዋለን። ማምለጥ አይቻልም። ሁሉም በሕግና በሥነ ሥርዓት እንዲካሄድ ብንመኝም ሕገወጥነትና የግንፈላ ፍርድ ቢሰፍ ለዚህም ተጠያቂው ሕገወጡና ወንበዴው ወያኔ ራሱ እንጂ ማንም ሌላ ሊሆን አይችልም። የሕግና ፍትሕ ሥነ ሥርዓትን ገና ከመጀመሪያው ባፍጢሙ ደፍቶ ውንብድናና ሕገወጥነትን አስፍኖ ቆይቷልና። በበኩላችን ግን የሕዝብ ቁጣ መሠረቱ ቢገባንም ሕግና ሥነ ሥርዓትን አስፍነን ከወያኔ ተሽለንና በልጠን እንድንገኝ ከማሳሰብ ወደ ኋላ የምንል አይደለንም። ምንም እንኳን የቁጭታችን ዋንጫ እንደ ድርጅትም ሆነ እንደ ኢትዮጵያዊ አገር ወዳድ ዜጋ ሞልቶ ሞልቶ ፈሶ ፈሶ ቢገኝም፣ ሲኞርም ይሄዱና ማሪያ ቴሬዛውም ያልቅና ያስተዛዝበናል ይሄ ቀን ያልፍና የተባለበትም ጊዜ እነሆ መጥቷል። ከወያኔ ጋር ለአንዴም ለሁሌም ሂሳብ ልናወራርስ ተዘጋጅተናል። ከእንግዲህ የወያኔ ውድቀትና ድቀት እንጂ ታድሶና ከቅጣት ማምለጥ የሚታሰብ ሊሆን አይችልም። በወያኔ ድርገፍተው የተጠመዱና ያባዜው ተካፋይ የሆኑት ሁሉ ማወራረዱ ይመለከታቸዋል። በወንጀሉና በግፍ አገዛዙ በዘረኝነቱ በመሬትና ሀብት ዝርፊያው በወንጀሉ ተካፋይ እስከሆኑ ድረስ ከወያኔ እስካልተለዩና በጊዜ እስካልካዱት ድረስ ህዝብ ማሪ ነው። ግን ህዝብን አታሎ አመልጣለሁ ብሎ መመኘት ቅዠት ነው። ቅዠት መሆኑን ለማረጋገጥ ደግሞ የአፓፒያንስ ዘብ ቆሟል ማለትም ይቻላል። አዎ በጣም አክራሪ ጸረ ወያኔዎች ነን፣ ለዚህ ክስ ጥፋተኛ ነን ባዮች። የህዝባዊ ፍርድ ቀን ቀርቧል። ድል ለኢትዮጵያ ህዝብ፣ አገር አድን፣ ፍትሃዊ ትግል፣ ውድቀት ለወያኔ አገዛዝ።
I am the best. ጉልበት ነው